ጊዜ ሰጥቶን በእግዚአብሔር ፊት አለን። እግዚአብሔር ሁሉ ጊዜ እንደሚረዳን ዛሬም ይረዳናል። ጌታ ቸር ነው። ቸር ነው ጌታ። እኛ እግዚአብሔርን ቃል ለመማር ስንተጋ እግዚአብሔር ይበልጥ ደስ ይሰኛል። ፈቃዱን ለማወቅ ከምንፈልገው በላይ እግዚአብሔር ፈቃዱን እንድናውቅለት ይፈልጋል። እሱ ነው ሞር የሚፈልገው። እና እግዚአብሔር የሚደሰት ይመስለኛል። ያው የጀመርነው ትምህርት ከዚህ መጽሐፍ ነው። እኔ እንደውም መጽሐፉ እንደደረሳችሁ ስሰማ በቃ አትፈልጉኝም ብዬ ተስፋ አድርጌ ነበር፣ አልተሳካልኝም። አንድ ቀልድ ነግሬያችሁ ነበረ ባለፈው ስለ ናስሩዲን የሚባል ሰውዬ ነበርሽ እንደ ሊዲያ። አይ ላስት ዊክ ሳይሆን 3 ሳምንት ነው የሆነው። አንዱ ያው 3 ሳምንት ላይ ማለት ምን እንደማስተምራችሁ ታውቃላችሁ ብሎ የጠየቀው ሰውዬ ማለት ነው። ረስታችሁታል? ዳኒ ረሳ? እድሜ እየጨመረ ነው ማለት ነው። ጌታ ይመስገን። ያው በመንፈሳዊ ውጊያ ላይ ነው። ለአራት ሴሽኖች ይኖረናል ትምህርት ብለን የጀመርነው ዛሬ ሶስተኛው ነው የሚሆነው። በዚህ መጽሐፍ ላይ የተመዘገባችሁ መጽሐፍ ትወስዳላችሁ ተብሏል። አስመጥተዋል ትምህርት ክፍሉ። የመጀመሪያዎቹን አራት ምዕራፎች ነው የምንመለከተው። ስለዚህ ዛሬ ሶስተኛውን እናይና ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ደግሞ አራተኛውን እናያለን ማለት ነው። የመጀመሪያውን ትምህርት ስለ ሰይጣን አሳችነት፣ አታላይነት፣ ሸንጋይነት ነው ያየነው። ሁለተኛውን ትምህርት ደግሞ ስለ ሰይጣን አጥፊነት፣ አውዳሚነት፣ አፍራሽነት ነው ያየነው። ዛሬ ደግሞ ሶስተኛውን ትምህርት ነው የምናየው። በር እንደምትዘጉ ተስፋ በማድረግ ሶስተኛው ትምህርት ደግሞ ስለ ሰይጣን ገዥነት ነው የሚናገረው ማለት ነው። በኢየሱስ ክርስቶስ ስም ትምህርታችንን እንጀምራለን። ስለ ሰይጣን ገዥነት ስንነጋገር ያው አሁንም ዝም ብለን አውት ኦፍ ዘ ብሉ ሳይሆን መጽሐፍ ቅዱስ ገዥ ብሎ ስለሚጠራው ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ይህ ዓለም የሚፈረድበት ጊዜ ነው ይልና የዚህ ዓለም ገዥ አሁን ወደ ውጭ ይጣላል። ጌታችን ራሱ የሚናገረው ክፍል ነው። የዚህ ዓለም ገዥ ሩለር ወደዚህ አሁን ይጣላል፣ ወደ ውጭ ይጣላል ብሎ ይናገራል። እዛው ዮሐንስ ወንጌል ምዕራፍ 14 ቁጥር 30 ላይ ደግሞ የዚህ ዓለም ገዥ ስለሚመጣ ከእንግዲህ ወዲህ ከእናንተ ጋር ብዙ አልኖርም፣ እርሱም በእኔ ላይ ስልጣን የለውም ይላል። አሁንም ሰይጣንን ሪፈር የሚያደርገው ጌታችን የዚህ ዓለም ገዥ ብሎ ነው ሪፈር የሚያደርገው ማለት ነው። ዮሐንስ እንደገና በመልእክቱ በመጀመሪያ መልእክቱ ምዕራፍ 5 ቁጥር 19 ላይ ምን ይላል? እኛ ከእግዚአብሔር ከሆንን መላው ዓለም በክፉው the evil one እንደተያዘ እናውቃለን። መላው ዓለም በማን ተይዟል? በክፉ ተይዟል። ስለዚህ የዚህ ዓለም ተቆጣጣሪ፣ የዚህ ዓለም ገዥ ማን ነው ማለት ነው? ክፉ the evil one ነው ማለት ነው። ባለፉት ትምህርቶቻችን በምሳሌነት አንዳንድ የመጽሐፍ ቅዱስ ባለታሪኮችን አይተናል። ሔዋንን አይተናል፣ ኢዮብን አይተናል። ዛሬ ዳዊትን ነው የምናየው። ዳዊት ብዙ የተነገረለት የመጽሐፍ ቅዱስ ካራክተር ወይም ባለታሪክ ነው። ዳዊት በኃጢአቶቹም ይታወቃል። በብዙ ነገሮቹ እንደሚታወቅ ሁሉ ያው መጽሐፍ ቅዱሳችን እንከን የለሽ ሰዎችን አይደለም የሚያቀርብልን፣ እንደኛው አይነት ሰዎች በብዙ መውደቅ መነሳት እግዚአብሔር እየደገፋቸው ያቆማቸውን ሰዎች ነው የሚነግረን። ዳዊት ኃጢአቶች አሉት። ኃጢአቶቹ ያው ሁል ጊዜ የሚመጡብን ኃጢአት ሲባል የዳዊት የሚመጣብን ከቤርሳቤ ጋር ተኝቶ ኦሪዮን አስገድሎ የሚለውን ነው ምን የሚመጣብን። እውነት ነው፣ አታሏል፣ ዘሙቷል፣ ገሏል፣ ነፍስ አጥፍቷል። ከዛ የከበደ ኃጢአት እንዳለው መጽሐፍ ቅዱስ ይነግረናል። ትልቁ ኃጢአቱ ነው የቱ ነው ቢባል ይሄኛውን ታሪክ አይደለም የሚነግረን፣ ሌላ ታሪክ አለ። ከውጤቱ ብንነሳ ዳዊት ከቤርሳቤ ጋር ባለው ነገር የሞቱት አራት ሰዎች ናቸው አይደል? ከቤርሳቤ የወለደው ህፃን ልጅ ሞተ። ኦሪዮ በኃጢአቱ ምክንያት ኃጢአቱን ከቨራፕ ለማድረግ ተገደለ። ከዛ በኋላ ደግሞ አምኖን ተገደለ በአቤሴሎም። ከዛ ደግሞ አቤሴሎም ምን ይሆናል? ይገደላል። በዳዊት የህይወት ዘመን ነው እነዚህ ሁሉ ነገሮች የሚሆኑት ከኃጢአቱ ጋር በተገናኘ። ዳዊት ግን ሌላ ደግሞ ኃጢአት ሰርቷል። በዛ ኃጢአት 70,000 ሰዎች ሞተዋል። እዚህ ጋር አራት ሰዎች ሞተዋል እዛ 70000 ሰዎች ሞተዋል መጻፉ እጃችሁ ላይ ስላለ በኋላ ተመለሳችሁ መከለስ ትችላላችሁ በፈቃድ ዳዊትም ኃጢያቱን በሚመለከት ንስሐ ሲገባ ስለመጀመሪያው ኃጢያቱ የተናገረው በሁለተኛ ሳሙኤል 12 13 ላይ ምንድን ያለው እግዚአብሔርን በድያለሁ ነው ያለው በሌላኛው ኃጢያቱ ግን በአንደኛ ዜና 2:18 ላይ ምንድን ያለው እጅግ በድያለሁ እዛ ጋር በድያለሁ ነው እዚህ ጋር እጅግ በድያለሁ ታላቅ ስንፍና ማድርጊያለሁ ብሎ ነው ከውጤቱም ስንነሳ ዳዊት ንስሐ ከገባበት መንገድ ስንነሳ ያኛው ኃጢያቱ የከፋ እንደሆነ ይገባናል ይሄ የዳዊት ኃጢያት ምን እንደሆነ በኋላ ተመልሰን እናያለን ሰይጣን በገዥነት ሲገለጥ ምንድነው አላማው ምንድነው አታላይ ሲሆን ምናችን ላይ ነው ታርጌት የሚያደርገው ብለናል አመሯችን ላይ አይደል በአጥፊነቱ ሲገለጥ አካላችን ላይ ብለናል በዚህኛው ደግሞ በገዥነት ሲገለጥ ሰይጣን የሚፈልገው ፈቃዳችን ነው በየትኛውም መንገድ ቢጠቀም በመሰረቱ የሰይጣን የመጨረሻ ጎሉ ፈቃዳችን ነው ካታለለም አታሎ ሸንግሎ ምናችንን እንድንሰጠው ፈቃዳችንን እንድንሰጠው ነው አካላችንን በመከራ በስቃይ ካደቀቀም ጊቭ አፕ አርገን ምናችንን እንድንሰጠው ፈቃዳችን ጎሉ ፈቃዳችን ነው በቃ ምክንያቱም እግዚአብሔርም ፈቃዳችንን ነው የሚፈልገው ሰይጣንም ፈቃዳችንን ነው የሚፈልገው ስለዚህ የሰይጣን አላማ ፈቃድ ነው ሔዋንን አታሏት ፈቃዷን አገኘ ኢዮብን በመከራ አሽቶት ፈቃዱን ሊያገኝ ሞከረ አልተሳካለትም ዳዊት ጋር ሲመጣ ግን አላታለለውም በመከራ አላደቀቀውም ቀጥታ ለፈቃዱ ታርጌት አድርጎ አክሽን ወሰደ ተሳካ አጥታ ፈቃዱ ጋር ነው የመጣው ዳዊት አልተታለ አምሮ እንደተከፈተ በደንብ እንደ በቃ እንደነቃ ነው ዳዊት እዚህ አይነት ጥፋት ውስጥ የገባው ብዙ ጊዜ በክርስትና ህይወት ውስጥ ፈቃድን እናሳንሳለን ወይም ተገቢውን ቦታ ስንሰጥ አንገኝም ያው የዘመናችን ክርስትና ለስሜት ትኩረት ይሰጣል ደስ እንዲለን እንድንሟሟቅ ሆን እንድንል ምናምን ነው እንጂ ፈቃድ ላይ በምንም አይነት ሁኔታ ውስጥ ብናልፍ ፈቃድን ለእግዚአብሔር ማስገዛት የሚለው ነገር ላይ ብዙ ትኩረት አናደርግም እግዚአብሔር የሚፈልገው ፈቃዳችንን ነው የስሜት ጉዳይ አይደለም አንዳንድ ጊዜ ደግሞ አምሮ ነገር ላይ ይሆናል እውቀት እነዚህ ሁሉ ነገሮች መልካም ናቸው ግን በአምሮ በእውቀት ተደንቀን የሚገርም እውቀት ብለን ፈቃዳችንን ግን ካላስገዛን አሁንም ግቡ ምንድን ነው እግዚአብሔር የሚፈልገው ምናችንን ነው ፈቃዳችንን ነው ስሜት ሊከተል ይችላል እውቀትም ወደ ፈቃድ መምራት አለበት የእግዚአብሔር ነገሮች ሁሉ የሚፈጸሙት በምንድን ነው በፈቃድ ነው ምን ወደደው እኮ በስሜት አይደል እናንተን እንደወዳችሁ ስሜቴ እንትን ላይ ለኝ ይችላል አሁን ዳንኤልን ሳየው ምን ወደደው ወደደው ምን ስሜቴ ይለኝ ይለኝ ስሜቴ ወደደው ወደደ አይለኝ አንዳንድ ጊዜ ደግሞ ካንዳንዱ ክርስቲያን ጋር ሻይ መጠጣት እንኳን ቶለሬት ማድረግ አንችል አንችል አሁን ከሱ ጋር ሰው እንዴት ማክያቱ ለመጫወት ይከብዳችኋል ግን የስሜት ጉዳይ አይደለም ተዋደዱ የምን ጉዳይ ነው የፈቃድ ጉዳይ ስሜታችሁ ቢላችሁ ባይላችሁ ደስ ቢያሰኛችሁ ባያሰኛችሁ it's all about your will ወስ በቃ በዊል ነው ፈቃዳችሁን ነው ስለዚህ ፈቃድን አስገዝቼ ነው የምወዳችሁ እንጂ ሁላችሁ ጨዋታችሁ ስለሚጥመኝ ከእናንተ ጋር ጊዜ ማሳለፍ ደስ ስለሚለኝ አይደለም ቶሎሬት አላረጋችሁ ማንዳንዶቻችሁ ያው እኔ ሆነን እንደማትሉ ተስፋራኝ ግን የምን ጉዳይ ነው የዊል ጉዳይ የዊ እንጂ ስንዋደድ እየተያየን እሱን ምናምና ዊል ነው በቃ ዊላችሁን ለመዋደድ ዊላችሁን ለቅድስና ዊላችሁን እግዚአብሔርን በቃ ለመከተል ዊላችሁን ለእግዚአብሔር ለመኖር ዊላችሁን ኃጢያትን እንቢልበል ዊላችሁን ወይ ፈቃዳችሁን ያላችሁን ነገር ለእግዚአብሔር ለመስጠት በዊል ነው የሚሆነው በስሜት አይደለም ተነስተን ምንመጣው በዊል ነው በዚህ ሰዓት መገኘት አለብኝ ብለን ነው እንጂ ካልጋ መነሳት ደስ ስላለን ከመውቀ መኝታ ወጥተን ረጅም ሰዓት ድራይቭ አድርገን ተዘምሮ በኋላ ደርሳለሁ ምን ያጣድፈኛል ስሜት አይደለም ምንድን ነው ዊል ዲሲሽን ነው መንፈሳዊ ነገሮች የሚደረጉት በምንድን ነው በዊል ነው በሳል ክርስቲያን መጸለይ ሳይሰማው ይጸል ማንበብ ሳይለው ሙዱ የማንበብ ሳይሆን መጽሐፍ ቅዱስ ገልጦ ምን ያረጋል የሙድ ጉዳይ አይደለም የምንድን ነው የዊል ሙድ አይደለም የውቀት ጉዳይ አይደለም ጥሩ ነው ውቀት ደስ ይላል ግን ያምሮ ውቀት ፊሎሶፋይዝ የማረግ ነገሮችን የመመርመር ጥቅሶችን የመሰንጠቅ የመናም ጉዳይ ሳይሆን በገባን ጉዳይ ዊላችንን ሰጥተን ለእግዚአብሔር የመኖር ክርስትና የዊል ጉዳይ የፈቃድ ጉዳይ ነው። ሰይጣን ይሄንን ነው የሚፈልገው። ጌታ አምላካችንን ስንወድ በስሜታችንም ሊሆን ይችላል ያስፈልጋል፣ በእውቀትም ሊሆን ይችላል ያስፈልጋል፣ ዊልም አለበት። ትጉ ክርስቲያን በእንደዚህ አይነት ሁኔታዎች ነው እሺ ብሎ እግዚአብሔርን ታዞ የሚሄደው እንጂ የስሜት ጉዳይ የፍንደቃ ጉዳይ አይደለም። እግዚአብሔር ፈቃዳችንን ነው የሚያዘው፣ ስሜታችንን አይደለም። ስሜታችን ሊከተልም ላይከተልም ይችላል። ሰምታይምስ ይከተላል፣ ሰምታይምስ አይከተልም አይደል? ስሜታችን ግን የዊል ጉዳይ ነው። እግዚአብሔር ዊላችንን ነው የሚፈልገው። ሰይጣን መጀመሪያም የወደቀው ዊሉን ለእግዚአብሔር ላለማስገዛት ነው። ኢሳያስ 14ን ስታነቡ አይ ዊል አይ ዊል አይ ዊል ይላል አይደል? በእንትን ላይ ቀመጣለሁ፣ እንደዚህ ያረጋለሁ፣ በልዑሉ መሰላለሁ። ፈረንጅኛው አይ ዊል አይ ዊል አምስቴ መሰለኝ አይ ዊል ይላል። የዊል ጉዳይ ስለሆነ ወደ ሰዎችም የሚመጣው በዛ ነገር ለመጣል ነው። ስለዚህ ሰይጣን በገዥነት ሲገለጥ ምናችንን ነው የሚፈልገው? ፈቃዳችንን ነው የሚፈልገው። ፈቃዳችንን ነው የሚፈልገው። መሳሪያው ምንድን ነው? የሰይጣን መሳሪያ ትዕቢት ነው። የሰይጣን መሳሪያ ኩራት ነው፣ ፕራይድ ነው የሰይጣን መሳሪያ። ዳዊትን ያገኘው አይሰማም ድምፅ? መሳሪያው ትዕቢት፣ ኩራት፣ ፕራይድ ነው የሰይጣን። ትዕቢት፣ ኩራት፣ ፕራይድ። ብሪቲሽ እንግሊሽ አልችልም። ያው በስኮቲሹ ፕራይድ ይለዋል። እሺ ታንኪ። ተጀመረ ማለት ነው። በቃ እቺ ብሬኳ ሰዓት ከዛሬ ጀምሮ ዳዊት ካንተ ተምሬ ምግብ ወዳለሁ። ትዕቢት በጣም ሲሪየስ ኃጢአት ነው። ሚር ክርስቲያኒቲን ያነበበ ሰው የሴስ ልብስን ካነበባችሁ በቃ ዋና ኃጢአት ከኃጢአት ብሎ የከፋ ኃጢአት ብሎ ትዕቢት ብሎ አንድ ቻፕተር አለው። ብዙ ሰዎች ዲስከስ ያደረጉታል። ፕራይድን የሴስ ልብስን ወደዋለሁ አለ። አገር ቤት ከአገር ቤት ታስመጣላችሁ መሰለኝ አለ። እዚህም ሀገር አገር ቤትም በአማርኛ ተተርጉሟል። ክርስትና ለጠያቂ አእምሮ ተብሎ በአጋጣሚ ነው ያነሳሁት። ዳዊት ተኩል ስለመሰላቸው እሺ፣ ዳዊት በትዕቢት ኃጢአት ነው የተያዘው። ከኃጢአቶቹ ሁሉ የከፋው የትዕቢት ኃጢአት። አንደኛ ዜና ምዕራፍ 21 ላይ ስለ ትዕቢቱ ነው መጽሐፍ ቅዱስ የሚነግረን። አንደኛ ዜና ምዕራፍ 21 ሲጀምር ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ብሎ ነው የሚነግረን። ዳዊትም ኢዮአብንና የሕዝቡን አለቆች ሂዱ፣ ከቤርሳቤ ጀምሮ እስከ ዳን ከጫፍ እስከ ጫፍ ማለት ነው፣ እስራኤልን ቁጠሩ፣ ድምራቸውንም አውቅ ዘንድ አስታውቁኝ ብሎ ነው የሚልካቸው። 7-8 ላንብበው። ሙሉ ምዕራፉ አንድ ታሪክ ነው የሚነግረን። ከዚህ ነገር የተነሳ እግዚአብሔር ተቆጣ፣ ቁጥር 7 እስራኤልንም ቀሰፈ። ዳዊትም እግዚአብሔርን ይህን በማድረግ እጅግ በድያለሁ፣ አሁንም ታላቅ ስንፍና አድርጌያለሁ፣ የባሪያህንም ኃጢአት ታስወግድ ዘንድ እለምንሃለሁ አለ ይላል። ወደ ቁጥር 14 ልውረድ። እግዚአብሔርም በእስራኤል ላይ ቸነፈርን ሰደደ፣ ከእስራኤልም 70,000 ሰዎች ወደቁ። እግዚአብሔርም ያጠፋት ዘንድ ወደ ኢየሩሳሌም መልአክን ሰደደ። ሊያጠፋትም በቀረበ ጊዜ እግዚአብሔር አይቶ ስለ ክፉ ነገር ተጸጸተ። የሚያጠፋውን መልአክ በቃ አሁን እጅህን መልሳለው። የእግዚአብሔርን መልአክ በኢያቡሳዊው በኦርና አውድማ አጠገብ ቆሞ ነበረ። ዳዊትም አይኖቹን አነሳ፣ የእግዚአብሔርን መልአክ በምድርና በሰማይ መካከል ቆሞ የተመዘዘም ሰይፍ በእጁ ይዞ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። ዳዊትም ሽማግሌዎችም ማቅ ለብሰው በግንባራቸው ተደፉ። ዳዊትም እግዚአብሔርን ሕዝቡ ይቆጠር ዘንድ ያዘዝኩ እኔ አይደለሁምን? የበደልኩና ክፉ የሰራው እኔ ነኝ። እነዚህ በጎች ግን ምን አድርገዋል? አቤቱ አምላኬው እጅ በእኔና በአባቴ ቤት ላይ ትሁን፣ ነገር ግን ይቀሰፍ ዘንድ በሕዝብ ላይ አትሁን አለው። የእግዚአብሔርን መልአክ ዳዊት መጥቶ
ወጥቶ በኢየሩሳዊ በኦርናው ድማ ተገብ ለእግዚአብሔር መሰዊያ ይሰራ ዘንድ ለዳዊት እንዲነግረው ጋድን አዘዘው። ዳዊትም በእግዚአብሔር ስም እንደተናገረው እንደ ጋድ ነገር ወጣ ይላል። እንግዲህ ትቢት ነው እዚህ ውስጥ የምናየው። ዳዊት በመከራ ውስጥ አልነበረም እንደ ኢዮብ። እንደ ሔዋን አእምሮ አልተታለለም። ወንበሩ ላይ ቁጭ ብሎ ነው ነገሩ የተፈጸመው። ዳዊትን ስናየው ኮንቴክስቱ የሚነግረን ለምሳሌ አንድ ምዕራፍ ቀድመን ብናይ ምዕራፍ 20 የድል ምዕራፍ ነው። የድል ምዕራፍ እንዲህም ሆነ በአመት መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ኢዮአብ ሰራዊቱን አወጣ፣ የአሞንንም ልጆች አገር አጠፋ፣ መጥቶም ረባትን ከበበ። ዳዊትም በኢየሩሳሌም ቆይቶ ነበር። ኢዮአብም ረባትን መጥቶ አፈረሳት። ዳዊትም የንጉሳቸውን ዘውድ ከራሱ ላይ ወሰደ። ክብደቱም አንድ መክሊት ወርቅ ያህል ነበር። ክቡርም ቁም ነበረበት። በዳዊት ራስ ላይ ያስቀመጡት። ከከተማይቱም እጅግ ብዙ ምርኮ አወጣ። በውስጧም የነበረውን ሕዝብ አውጥቶ በመጋዝና በብረት መቆፈሪያ በመጥረቢያም እንዲሰሩ አደረጋቸው። ወዘተ ወዘተ። የምን ምዕራፍ ነው? የድል ምዕራፍ ነው። ዳዊት ትልልቅ ድሎችን ያገኘበት የንጉሱን ዘውድ የማር ዘውዱ አንድ መክሊት ማለት 75 ፓውንድ ማለት ነው። 30 ምናምን ኪሎ አናታቸው ላይ እንዴት እንደሚችሉ እኔ ገርመኛል። በቃ ለዳዊት የስኬት ምዕራፍ ስለነበር ዳዊት በጣም ራሱን ቬሪ ኢምፖርታንት ፐርሰን ነኝ ብሎ እየቆጠረ ያለበት ጊዜ ስለነበረ ለሰይጣን አደጋ በጣም ምቹ ሆኖ ነው የተጋለጠ። ምክንያቱም ድል አግኝቷል፣ ምክንያቱም ምርኮ አግኝቷል። ስለዚህ በቃ ተጋልጧል እና ህዝቡን እንዲቆጥር ሰይጣን ሐሳቡን ሲሰጠው ያንን ተቀብሎ ለመሄድ ለዳዊት አልተቸገረም። ብዙ ጊዜ በእግዚአብሔር ቤት ውስጥ የሥጋ ኃጢአት፣ የመንፈስ ኃጢአት የሚባሉ ነገሮች አሉ። የሥጋ ኃጢአት ላይ በጣም ትኩረት እናደርጋለን። ክርስቲያን የቅድስና ነገር ሲነሳ መጀመሪያ ትዝ የሚለው ምንድን ነው? ዝሙት ነው። እነዚህ ነገሮች ናቸው የሚመጡት። የመንፈስ ኃጢአት የምንላቸው ጎልተው በእንደዚህ የማናያቸው አሁን ትዕቢት የመንፈስ ኃጢአት ነው። ግድያ፣ ድብድብ ምናምን ምናምን አይደለም አሉ። የመንፈስ ኃጢአት ጎራ ውስጥ ኃጢአት ኃጢአት ነው፣ አናበላልጥም። ግን ሌሎኞቹ ግልጽ ናቸው ለሌላው ሰው፣ ሌሎኞቹ ግን ሰትል ናቸው። ትዕቢት አሁን ሰትል ነው። በቃ ሰብኮ ሰባኪ ወርዶ ጌታ እኮ በእኔ ቀላል ሰባኪ ለእግዚአብሔር ስራ እንደዚህ ዋጋ እየከፈለ ጌታ እኔን ቀብቶሽ ይላል። ሰባኪ ብቻ አይደለም፣ ሰንዴ ስኩል አስተማሪው ህጻናቱ እኮ እኔ ስናገር አታይም እንዴት እንደበዙ። የፋይናንስ ኃላፊውም እኔ ከሰ ያስኩት ጀምሮ እግዚአብሔር ቤት ገንዘብ በአግባቡ ምናምን ይላል። ሁሉም አለው። ሰትል ነው፣ አይታወቅም፣ ይመጣል። ጸሎተኛው ጸሎቴ 40 ቀንና 40 ሌሊት በእግዚአብሔር ፊት በጉልበት ጾመን ጸልይ ይላቸዋል። ጫማዬን ሽጬ እንኳን የእግዚአብሔርን ስራ ሰራ ምናምን ይላቸዋል። በቃ ሰትል ናት፣ አትታየም። አንዳንዱ ግትር ነው። ግትርነትንም አናሽ ሞሮ እሱ ያቋም ሰው ፍንክች አይልም ካለ አንድ ግን እኮ ግትርነት ነው፣ ኃጢአት ነው። የመንፈስ ኃጢአት ስለሆነ በያለው አንድ ካፌ ወጣ እንዴት ለውጣለሁ ይላቸዋል። እንዲህና ብዙ ጊዜ እንደዚህ አይነት ኃጢአቶች መሪዎች ላይ፣ ትልቅ አገልጋዮች ላይ ምናምን ጋር የሚገለጡት ቁጭ ብሎ ወንበሩ ራሱ ለየት ብሎለት ምናምን ትን ብሎ ሌላውን ግን ይሄ ዝሙት ይሄ ምናምን ይላል። ግን በትዕቢት ተይዟል። ትዕቢት በጣም ከባድ ኃጢአት ነው። በሰይጣን በየትኞቹም ፈተናዎች ውስጥ ኃጢአት ትዕቢት አትቀርም። ጌታችንን ሲፈትነው ትዕቢት አብራ መጣለች አይደል? ሁሉንም የአይን አምሮት፣ የስጋ ምኞት፣ እንደገና ስለ እንትን መመካት ዮሐንስ መልእክት ላይ ሶስቱን ኃጢአቶች በዚህ ነው የሚያ ጌታንም አሳይቶታል። አሳዩምም ብሎ ሔዋንንም ሲፈትናት አታሏት፣ ግን እንደ እግዚአብሔር መሆን እንደሱ አይናችሁ ተከፍቶ የሚላት ነገር በሁሉም ነገር ውስጥ ትዕቢት የምትባለዋ ነገር፣ ኩራት የምትባለዋ ነገር ትመጣለች። እግዚአብሔር ቃል የሚነግረን 2 ቆሮንቶስ 7:1 ላይ ስንመለከት እንግዲህ ወዳጆቹ ይህ የተስፋ ቃል ስላለን ስጋንና መንፈስን ከሚያረክስ ነገር ራሳችንን እናንጻ። ስጋንና መንፈስን፣ ስጋችን አላደፈ ሊሆን ይችላል፣ በስጋችን ኃጢአት አልሰራን ሊሆን ይችላል፣ ግን በመንፈስ እንሰራለን። በቃ ፕራይድ አንዱ፣ ሐሜት፣ ቅናት፣ ፉክክር፣ እኔ ይበልጥ ማለት እንደዚህ ስላስገኘነው ውጤት መኩራራት፣ እነዚህ ሁሉ ነገሮች በዚህ የሚገለጡ ናቸው። ዲያብሎስ ሰይጣንን ሲፈትነው በቃ አሳየውና ወድቀ ብትሰግድልኝ ይህን ሁሉ ክብር ምን አረጋለሁ? እሰጥሃለሁ። የክብር ጥያቄ ነው። እግዚአብሔር ትዕቢተኞችን ይቃወማል። ጴጥሮስ ሲናገር በጣም ነው የሚያስደነግጠኝ። ራሱ እግዚአብሔር ነው። ራሱ እግዚአብሔር ትዕቢተኞችን ይቃወማል። ጸጋውን የሚሰጠው ለማን ነው? ለትሑታን ነው። ለትሑታን ጸጋን ይሰጣል። ትዕቢተኞችን ግን እግዚአብሔር ምን ያረጋል? ያዋርዳል ይቃወማል ስለዚህ በጊዜው ከፍ እንዲያደርጋቸው ራሳቸውን ካህያሉ ከታላቁ እግዚአብሔር እጅ በታች ምን አርጉ አዋርዱ ብሎ ነው የሚናገረው ትቢት ከባድ ነው ሐዋርያው ጳውሎስ ስለ ቤተ ክርስቲያን መሪዎች ምርጫ ሲናገር አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 6 እስከ 7 በትቢት ተነፍቶ ዲያብሎስ በወደቀበት ወጥመድ እንዳይወድቅ አዲስ ክርስቲያን አይሁን መሪ ስትመርጡ አዲስ ክርስቲያን እንዳይሁን ደግሞ ስሙ እንዳይነቀፍና በዲያብሎስ ወጥመድ ውስጥ እንዳይወድቅ በውጭ ባሉት ዘንድ መልካም ምስክርነት ሊኖረው ይገባል። በትዕቢት ተነፍቶ ነው የሚለው። ዲያብሎስ በወደቀበት ወጥመድ። ዲያብሎስ የወደቀው በመንደን ነው በትዕቢት። መሪ ስትመርጡ በምን የመውደቅ ዝንባሌ አለ ማለት ነው በትዕቢት። ልክ ሲመረጥ ትላንት ጤናም አይነበረው ሰውዬ ቀላል ሰው ዳን ይመስል። ልክ ሲመረጥ ስለዚህ አትሊስት አዲስ ክርስቲያን እንዳይሆን በእግዚአብሔር ቤት ሲኖር የበሰለው ቢያንስ በጸጋ እንደሆነ ሊያቅ ይችላል። ከኤክስፒሪየንስ ተምሮ ሊሆን ይችላል። ጸጋ የወደቁ አይቶ ሊሆን ይችላል። ሌሎች ሰዎች ሲነሱ አይቶ ሊሆን ይችላል። አዲስ ከሆነ ግን ምንም የለው ልክ እንደ ዓለም መሪ በውጭ ባለ ሊኮራ ይችላል። እዚህ ግን ኩራት አይፈቀድም። እግዚአብሔር ትዕቢተኞችን ይቃወማል ብሎ ትዕቢት ጥፋትን እብሪት ውድቀትን ትቀድማለች ብሎ ነው የሚናገረው። እግዚአብሔር ትዕቢተኞችን ይቃወማል። ዳዊት ህዝብ መቁጠሩ ምንድነው ጥፋቱ? በዘጸአት ምዕራፍ 30 ከቁጥር 11 እስከ 16 ስታነቡ ትእዛዝ ተሰጥቷል። ሙሴ ህዝብ መቁጠር እንደሚቻል ቁጠሩ ብሎ ትእዛዝ ይሰጣል። ግን ሙሴ ትእዛዝን ሲሰጥ አንድ ያስቀመጣት ነገር አለች። ስትቆጥሩ ግን የቤዛ ክፍያ የወጆ ክፍያ ወይም ደግሞ የሴንሰስ ታክስ እያንዳንዱ መክፈል አለበት። ግማሽ ሰቅል ክፍያ መክፈል አለበት። ስትከፍሉ እግዚአብሔር እንደተቤዣችሁ በግብጽ ታስታውሳላችሁ። ስለዚህ መቅሰፍት አይመጣባችሁም ብሎ ተናግሯል። ስለዚህ ሲቆጠሩ ገዢው ሲቆጥር ያችን ታክስ ሲከፍሉ እግዚአብሔር ምን አርጎናል? በግብጽ እንደዚህ ሆነ ነበር አድኖናል ይላል። ዳዊት ግን ይሄ ሁሉ ጉዳዩ አልነበረ እና ትክክል አልነበረ። ለእግዚአብሔር ክብር አይደለም ያደረገው። ምን አልባት ይሄን ሁሉ ድል ያገኘሁት በሰራዊቴ ብዛት ነው፣ ነገም ሌላው ቢመጣ ይሄን ያህል ተዋጊ ማፍራት ይችላልው ብሎ አስቦ ሊሆን ይችላል የቆጠረው። ታክሷ ስለመከፈሏ የዜና ጻፊ ምንም አይነግረንም። ትዛዙ ትክክል እንዳልሆነ የምናቀው ኢዮአብ እንኳን አይ እግዚአብሔር እንደው አብዝቶ ይጨምር እቺ ትዛዝ ልክ አይደለችም እባክ ይቀራል። ኢዮአብ እኮ ማለት በመንፈሳዊነት አይታመማል መንፈሳዊነት ብሎ ታሪኩን ስታነቡ ኢዮአብ አበኔርን እንዴት እንደገደለ ታሪኩን ስታነቡ ለስልጣኑ ሌላውንም ባለስልጣን የሳኦልን እንዴት እንደገደለ ስታነቡ በጣም ሽሩት ሰው እንዲያውም በጣም ከመቸገሩ የተነሳ ዳዊት የእህቱ ልጅ ነው አይደል እናንተ የጽሩያ እህቱ ናት ጽሩያ የጽሩያ ልጆች አስጨገራችሁ ይላል። የራሱ የጦር አለቃ ሆኖ ዳዊት ሲሞት ለልጁ ለሰለሞን የነገረው ምንድን ነው? ኢዮአብ ይሄ የጦር አለቃ ይሄ አስቸግሮኝ ነው በቃ ንጹህ ደም አፍስሷል ስለዚህ እሱ በሰላም ወደ መቃብር እንዳይወርድ ለዳዊት ያስቸግረው ይሄ ስጋና ደም ሰውዬ እንኳን ነገሩ ግልጽ ከመሆኑ የተነሳ ምንም ለሱ እንኳን ግራ ገብቶት ምን ነካው ዳዊት መንፈሳ አይደል እንዴ እግዚአብሔር ሰው አይደል እንዴ ምን ሆኖ ነው ዳዊት ኧረ እባክህ ልክ አይደለም ሲለው ዳዊት አለባነን አልነቀም። ምክንያቱም ድል አግኝቷል። ድል በድል ተነባብሯል። ትልቅ ምርኮ አግኝቷል። ስለዚህ ዳዊት ሰክሯል። በድል በስኬት ሰክሯል። ስለዚህ ኢዮአብ እንኳን ረባክ ይያለው ይሄ ስጋዊ ደም ስጋና ደም የሚባለው ሰውዬ መንፈሳዊ የማይባለው ሰውዬ እየነቀነቀው እንኳን ዳዊት አልነቀ። ስለዚህ የንጉሱ ቃል በኢዮአብና በሰራዊቱ ላይ አሸነፈ ይላል። ቆጠረ። ሲቆጥር እንኳን ኢዮአብ በሙሉ ልቡ አይደለም እንትን እናንተን አልቆጠረም ይላል። ምክንያቱም ደስ አላለው ትዛዙ ልክ እንዳልሆነ ስለገባው አልቆጠረ። እግዚአብሔር ዳዊትን ስንት ጊዜ እንደተጠበቀው ታውቃላችሁ? 10 ወር ይመለስ ይሆን ንሳ ይገባ ይሆን ብሎ እግዚአብሔር ዳዊትን 10 ወር ነው የጠበቀው። ዳዊት ህዝቡን የቆጠረው ለራሱ ክብር ነው እንጂ ለእግዚአብሔር ክብር አልነበረም። መሪዎች እንደዚህ አይነት ስካር ውስጥ ይገባሉ። መሪዎች ሐዋርያው ዮሐንስ በመልእክቱ ሲጽፍ በ3ኛ መልእክቱ ቁጥር 9 ላይ ዲዮጥራቴስ ስለሚባል ሰውዬ ይናገራል። ዋናቸው ሊሆን የሚወድ ዲዮጥራቴስ የሚባለው በክፉ ቃል እየለፈለፈ እኛን ምን ያረጋንም አይቀበለንም የሚቀበሉንንም ምን ያረጋቸዋል ያስወጣቸዋል ከቤተ ክርስቲያን። ዮሐንስን እኮ ነው የማይቀበሉ ሐዋርያው ዮሐንስ። ዲዮጥራቴስ በወንጌል ሄዳ ነው እኮ ኢየሱስን አይቶ አይደለም ኢየሱስ ጌታ እንደሆነ መጽሐፍ ቅዱስ አንብበው አይደለም ማን ነው የነገረው? እና ዮሐንስ ናቸው አይተናል ያየነውን የሰማነውን ምናምን ብለው የተናገሩት እነ ጴጥሮስ እነ ዮሐንስ ናቸው የተናገሩት። ይሄ ጌታን ያየው ሰውዬ ፐርሰናሊ ደግሞ የፍቅር ሰው ተብሎ የሚታወቀው ዮሐንስ ንግግሩ ራሱ መልእክቱን ያዕቆብና ዮሐንስን እኔ ሳነበው ብዙ ጊዜ ያስቀኛል። አንድ አይነት መልእክት ሲጽፉ በተለያየ ያው ፐርሰናሊቲያችን ማተር ያደርገለ ዓለምን ስላለመውደድ ሲናገር ያዕቆብ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁም? ላማኞች ነው የሚጽፈው። ዮሐንስ ልጆቼ ሆይ ዓለምን አትውደዱ። you see the difference? ይሄንን ሰውዬ ዲዮጥራጢስ ምን ያደርገው አይቀበለው። ቤተክርስቲያን ሲመጣ ማንን? ሐዋርያው ዮሐንስ የሚቀበሉ በቤታቸው የሚያስተናግዱ ካሉ ያስወጣቸዋል ከእግዚአብሔር ቤት። ለምን? ዋናቸው ሊሆን የሚወድ መሪ ነኝ። ዮሐንስ ከዛ መጥቶ መሪ ሊሆን ነው እንዴ? ሐዋርያ ቢሆንም እዚህ ቤተክርስቲያን ላይ ከዚህ ቤት ነው ውሳኔ የሚወጣው አይነት አቲቲዩድ ስላለው ዮሐንስ በማን ላይ ቆሙ? ማን በገለጠለት እውነት ላይ ቆሙ? በዮሐንስ አይደል እንዲህ እውነቱ የተገለጠው። መሪነት እንዲከባድ ነው። ምናልባት ስኬታማ ሆኖ ሊሆን ይችላል ዲዮጥራጢስ። ቸርቿ የቤት ቸርች ናቸው። ምናልባት ይህን ስለማከላቸውም እርግጠኛ አይደለሁም። በዛን ጊዜ ቸርቿ በጣም አድጋ ሊሆን ይችል ይሆናል። በፋይናንስ በብዛት አላቅም። ዮሐንስ ማን ነው? ዲዮጥራጢስ ግን ከዚህ የተነሳ ሊሆን ይችላል ከእኔ ውጪ መሪ እንዳይኖር ብሎ የሚተጋሰው ነበር። እና እንደሱ አድርጓል። የሰይጣን ምኞት ቤተ ክርስቲያኖችን ማፈራረስ ነው። ስለዚህ ብዙ ጊዜ እንደዚህ አይነት መሪዎች ልባቸው ለዚህ እንትን ያለ ካለ አገኘ ትቢት ነገር ካለ እኔ የሚል ካለ እኔ ነኝ መሪ ከኔ በላይ ላሳር የሚል ካለ አገኘ ሰጠ። በቃ ቀዳዳ ነው የሚፈልገው። ጳውሎስ ሞቶ እኮ ወንጌል አልሞተ። ጴጥሮስ ሞቶ ዮሐንስ ሞቶ ወንጌል አልሞተ። አለ ወንጌል ዛሬ ምሰራ። አይተኬ ሰዎች የሉ ይወድቃል። የእግዚአብሔር እውነት ግን ደካማውን እያነሳ እየቀባ በእግዚአብሔር ጸጋ የእግዚአብሔር ስራ ይቀጥላል። የማይተካ ሰው በእግዚአብሔር ቤት ከስኬት ጋር ትልቅ አደጋ አለ። ከስኬት ጋር ተደማጭነት ሲበዛ፣ ተቀባይነት ሲበዛ፣ ተወዳጅነት ሲበዛ፣ ውጤት ሲበዛ፣ ፍሬ ሲበዛ፣ ፍሬ አይደል የምንለው ሲበዛም አደጋ አለ። የኩራት አደጋ፣ የትዕቢት አደጋ፣ እኔ የሚል አደጋ አለ። ኩራት ከመሳሪያዎቹ ዋነኛው አንደኛው ሳይሆን ዋነኛው ነው ትዕቢት። በየትኛውም አገልግሎት ውስጥ ትዕቢት ካለ አደገኛ ነው። የሰይጣን ዓላማ ምንድን ነው? የሰይጣን ዓላማ ከእግዚአብሔር ፈቃድ ውጭ ያደርገን። የምንኖረው በእግዚአብሔር ነው፣ የምንንቀሳቀሰው በእግዚአብሔር ነው። ሰው ጥገኛ ፍጥረት ነው። ስንፈጠር ራሱ በእግዚአብሔር ላይና በሰው ላይ ጥገኞች ነን። ጥገኞች ነን። በእግዚአብሔር ላይ ጥገኞች ነን፣ በሰው ላይ ጥገኞች ነን። አንወደው በሰው ላይ ጥገኛ መሆን አንወደው። አንዳንዶቻችን እስከ መቼ መኖር ትፈልጋላችሁ ቢባል እኔ ላለው አንዳንድ ከሚስቴ ጋር ስን እኔ ያው እንደ ሙዴ ማለት ነው። እንደ ሙዴ ማለት ሰውየው የሞት ፍርድ ትደግፋለህ ወይ ምናምን ተባለ ሲባል ከሰኞ እስከ ቅዳሜ ከሆነ እስከ አርብ ነው መሰለኝ ያለው ዜና ይቼ ህፃናት የተደፈረ የሆነ ፈንጂ እንትን ያለ ንጹሐን የተገደሉ ምናምን አይቼ በስራ ደክሜ ታክቶኝ ምናምን ቤቴ በገባው ጊዜ እደግፋለሁ የሞት ፍርድ። አዎ ሞት ፍርድ ያስፈልጋል። እሁድ ከሆነ ቤተ ክርስቲያን ሄጄ ከስራ አርፌ ከወገኖች ጋር ተጫውቼ ዘመዶቼን ጠይቄ ፈታ ብዬ ከሆነ ግን የሞት ፍርድ መቅረት አለበት። እድሜ ልክ ይበቃል እላለዋል። እኔም ስለ ሞት ሳወራ እንደ ሙዴ ነው። እና አንዳንድ ጊዜ ምን እላታለሁ፣ ብቻ ሸክም አሉን ሰው ላይ ልጆቼ ላይ ሸክም አሉ እስከምረዳቸው ልጆቻቸውን እስከምጠብቅ የሆነ ነገር ምናምን እና አንሱኝ አስቀምጡኝ አጉርሱኝ ምናምን እስከማልል ድረስ ልኑር። ልክ ግን መሆን ሲጀምር አይ ቻው ብዬ ውልቅ ማለት ነው የምፈልገው እላለሁ። አንዳንድ ጊዜ ግን ሌላ ነው መልሴ። እሱን ደግሞ በኮንቴክስቱ ነገራቸዋለሁ። እና ግን ምኖች ነን ጥገኙ። አንወዳትም እንጂ ሁላችንም በሌላው ላይ ምኖች ነን ጥገኙ። ጌታችንም ሰው ሆኖ ሲመጣ ጥገኛ ከመሆን ይጀምራል። ጡት የምታጠባውና አታስፈልገው ነበር። ዳይፐር የምትቀይርለትና አታስፈልገው ነበር። መንገድ ይዘው የሚመሩ ሰዎች ያስፈልጉት ነበር። ሆኖ የሆነውን ሆኖ በነገር ሁሉ ሰው ሆኖ ነው። በነገር ሁሉ እንደሱ ሆኖ ነው የኖረው። መስቀል ላይ ሆኖ ተጠማው ሲል እንኳን የሚያጠጣው ሌላ ያስፈልገው ነበር። ምክንያቱም እጁ ምን ሆኗል? ተቸንክሯል። ጥገኞች ነን። በሰው ላይ ጥገኞች ነን፣ በእግዚአብሔር ላይ ጥገኞች ነን። ኩራት ምናምን ካለ እዚህ ጋር ነው የሚመጣው። ባል በሚስት ላይ፣ ሚስት በባል ላይ ኮዲፔንደንቶች ነን እርስ በርሳችን። ልጆቻችን በእኛ ላይ ናቸው፣ እኛ በወላጆቻችን ላይ ነበር፣ እንደገና ደግሞ በልጆቻችን ላይ እንሆናለን። እስከ መቼ መኖር ትፈልጋለህ? ተው ነገሩን ነው። ሰይጣን ከእግዚአብሔር ነፃ እንድንሆን ሊያደርገን ነው። ስለ ሰው ያነሳሁት እግረ መንገዳችን ልካችንን እንድናቅ ብዬ ነው። ሁላችንም ልካችንን ሰይጣን በእግዚአብሔር ላይ ጥገኛ መሆናችንን እንድንረሳ ይፈልጋል። ነፃ እንድንሆን የኃጢአት እኮ መጀመሪያው ምንድን ነው? ከእግዚአብሔር ነፃ ለመሆን መሞከር ነው። ነፃ ለመሆን ከእግዚአብሔር በቃ ነፃ ሁኑና ኑሩ። እግዚአብሔር ምንድን ነው እሱ አላለ ብሎ አትባካ እንደፈለጋችሁ አይነት ነው። ነፃ ለመሆን መቼም ከእግዚአብሔር ላይ ነፃ ልትሆኑ አትችሉ። የእግዚአብሔርን አየር እየተነፈሳችሁ፣ የእግዚአብሔርን ውሃ እየጠጣችሁ፣ የእግዚአብሔርን እንጀራ እየበላችሁ እንደው አልቀበልም ትላላችሁ እንጂ ብትክዱም በእግዚአብሔር ላይ ምኖች ናችሁ? ጥገኞች። ትንፋሻችሁና መንገዳችሁ ያለው እዚህ ውስጥ ሰይጣን ነፃ ሊያደርግ ከእግዚአብሔር ፈቃድ ውጭ ሊያደርገን ነው የሚፈልገው። የእግዚአብሔርን ፈቃድ ማወቅ አለብን። ጥገኞች ስለሆንን በእግዚአብሔር ላይ ምንድን ነው ለህይወት ያለው እቅድ? እግዚአብሔር እንዴት እንድኖር ነው የሚፈልገው? መቼም ቁርሴን ኮርንፍሌክስ ልብላ ወይስ እንቁላል ብላችሁ ፈቃድ ምንድን ነው ብላችሁ አትጠይቁ። ያቀረበላችሁን ወይም ደግሞ ያለውን ነው የምትበሉት ወይም ያማራችሁን። ግን ሜጀር በሆኑ ነገሮች ላይ የእግዚአብሔር ፈቃድ ምንድን ነው ብለን መጠየቅ አለብን። ሰዎች በግልጽ የእግዚአብሔርን ፈቃድ ይጥሳሉ። በግልጽ በድፍረት ስለ ጋብቻ ሲነሳ እናንተን ስለማላቅ በነፃነት መናገር ይችላል። አንዳንዱ ያላመነ ሰው ለማግባት እየተነገረው በቀጥታ ነው የሚሄደው። ትቢት ማለት ነው፣ ለእግዚአብሔር አለመገዛት። ስለ ፍቺ መጽሐፉ እየተናገረ እያወቁ ሰዎች አማኞች ተሰው ይሄዳሉ። ለምን? የእግዚአብሔርን ፈቃድ እየጣሱ። ግልጽ በሆኑ ጉዳዮች ላይ እንኳን ሰዎች ከእግዚአብሔር ፈቃድ ይወጣሉ። ትርጉሙ ምንድን ነው? ትዕቢት ነው። ለእግዚአብሔር ያለመገዛት፣ ለእግዚአብሔር ፈቃድ አለመገዛት ነው። እኔ ስለ ራሴ ያውቃለሁ የሚሆነውን፣ እኔ ነኝ የማውቀው፣ በቃ ህይወቴን እንዲህ ነው የምመራው። ከእግዚአብሔር ፈቃድ የመውጣት ጥረቶች ናቸው። በትዳር ብቻ አይደለም፣ በስራ ላይ፣ በብዙ ነገሮች ላይ፣ በአገልግሎት ላይ ሰዎች እንዲህ ነው መሆን ያለበት ብለው ፈቃዳቸውን ይፈጽማል በድፍረት፣ ልክ እንደ ዳዊት ማለት ነው። ትዕቢት ናት ከእግዚአብሔር ፈቃድ የመውጣት። የእግዚአብሔርን ፈቃድ ስንጥስ ከእግዚአብሔር ነፃ መሆናችንን እያወጅን፣ ነፃ ነኝ በትዳር ጉዳይ የወደድኩትን ያፈቀርኩትን ነው ማድረገው የተመቸኝን፣ ከእግዚአብሔር ፈቃድ ነፃ ነኝ። በሆነ ጉዳይ ላይ እግዚአብሔርን ፈቃድ ስንጥስ ከእግዚአብሔር ምንድን ነኝ እያልን እያወጅን ነው፣ ነፃ ነኝ ትላላችሁ እንጂ ሁልሽም የማን ጥገኛ ነሽ? ሁላችንም የእግዚአብሔር ጥገኞች። እንዲህ ቢል እኮ ዜሮ ነው አይደል? ዜሮ ነው። ሁሉም ዜሮ ነው። እምቡር እምቡር እንላለን እንጂ ትንፋሽ እንኳን አንዴ አለቀ። ግን ትዕቢቱ ሲመጣ ግን ነፃ ነኝ ከእግዚአብሔር ብለን እናስባለን። ትዕቢት ምናልባት በጋብቻ ጉዳይ ነፃ ሊሆን ይችላል። በጠቃቅን ነገሮችም እናመጻለን ነፃ መሆናችን። አማኞች ጥገኞች ስለሆንን እግዚአብሔር በረዳን መጠን ሁሌ ምን መሆን አለብን? ለእግዚአብሔር ፈቃድ መገዛት። ምንድን ነው ፈቃድ? ህይወታችሁ፣ ህይወቴ፣ ህይወታችን የኛ እኮ አይደለም። ሁሌ ለእግዚአብሔር ፈቃድ መገዛት አለብን። ዳዊት በግትርነት መንገዱን ቀጠለ። 10 ወር ጠበቀው። የአይን አምሮት አይደለም ያታለለው ቤርሳቤህን ሲያ የአይን አምሮት ነበረበት። የስጋ ምኞት አይደለም ያታለለው ከቤርሳቤ ጋር ሲተኛ የስጋ አምሮት ነበረ። ግን ትምክት ኩራት ስለያዘው ዳዊት ብዙ ድል ነስቷል። ግን ደግሞ ዋናውን ጦርነት ምን አድርጓል? ተሸንፏል አይደል? ዊኒንግ ዘ ባትልስ ኤንድ ሉዚንግ ዘ ዎር የሚባለው አይነት ማለት ነው። ብዙ ድል አግኝቷል። ዋናውን ጦርነት ግን ዳዊት ተሸንፏል። በተለይ በመሪነት ደረጃ፣ በአገልግሎት ደረጃ ከፍ ስንል የድርጊታችን ኮንሲኩዌንስ፣ የድርጊታችን ዳፋው፣ ጦሱ ብዙ። ዳዊት ዝሙት ላይ ሲወድቅ በዋናነት የተናጋው ቤተሰቡ ነው የታመሰው። ቱ ሰም ኤክስቴንት አገሪቱም ላይ ያው የአገሪቱ መሪ ስለሆነ ኢምፓክት አምጥቷል። በትዕቢት ጉዳይ ሲወድቅ ግን ናሽናል ክራይሲስ ነው የተነሳው። 70,000 ሰው ሞተ። አገልግሎት ውስጥ በጣም በቃ እግዚአብሔር አገልጋዮች ላይ ጥንቃቄ እንድናደርግ የሚያደርገው የአገልጋይ ስህተት የአንድ ምዕመን ስህተት አይደለም። ኢምፓክቱ ሰፊ ነው። ኢምፓክቱ ትልቅ ነው። ስለዚህ ዳዊት እዚህ ጋር ሲደርስ ብሎ ለማለፍ አልሞከረም። ያቀዋል ዳዊት ኤክስፒሪየንስ አለው እግዚአብሔርን ስለሚያቅ እግዚአብሔር ማህሪ ነው ይቅር ይላል ግን ነገሮቹ ተደበስብሰው እንደማያልፉ ዳዊት ገብቶታል ሂሳቡን አወራርቶ ነው ነገሮቹ ያለቀ ሾልኮ ለመውጣት ዳዊት አልመከረ መንፈሳዊ ከፍታችን ሲጨምር በእግዚአብሔር ቤት ያለን ኃላፊነት ሲጨምር አገልግሎታችን ሲጨምር ተቀባይነታችን ሲሰፋ አደጋው እንደሰው በጣም አናቅም እንጂ እኮ አንዳንድ ጊዜ ትልልቅ አገልግሎቶች በሆነ ነገር በቲቪት በመናም ቦን ዘጭ ሲሉ የቆሰለውንኛ አናቅም ከእግዚአብሔር ቤት የወጣውን አናቅም ስንቱ በቃ እንት እንዳላናቅም እንጂ ስንቱ ነው በቃ ብዙ በቃ አንኛ አንቆጥራቸው እንጂ ብዙ ሰው እንክት ብሏል እንክት ያሉ ሰዎች ብዙ አሉ በእኛ ጭምር ሲያዩን በአገልግሎት ደረጃችን ልክ እኔ ማለት ስንጀምር አንቆጥራቸውም የስንቱ ልብ እንክት እንዳለ እግዚአብሔር ነው የሚቆጣ ያስፈራል አገልግሎቶች መፍራት አለብን አገልግሎቶች አይደለም ሁላችን ወይም አብዛኞች መፍራት እኔ እንዳን በእግዚአብሔር ቤት ውስጥ የግል አምቢሽን ካለን አደጋ ላይ ነን በእግዚአብሔር ቤት ውስጥ ለማሳየት ምን ሞክረው እኛን ከሆነ አደጋ ላይ ነን ሁሌም እኔ ላንስ መጥምቀው አንስ ጥሩ ምሳሌ እኔ ላንስ እሱ ምን ሊልቅ ጳውሎስ ጥሩ ምሳሌ ነው እኔ ሄያውኜ አልኖር ማን ነው የሚኖረው እሱ not I but Christ በቃ እሱ ሁሌ ማሳየት ያለብን ማን ነው እሱ እኔ ካለች ነገር አለ ሁሌ የእግዚአብሔር ጥገኞች የሰራው በእኛ የሚሰራው የእግዚአብሔር ጸጋ እንጂ እኛ እንዳልሆንን ማወቅ ይኖርብናል ከእግዚአብሔር ንጻ መሆን አንችልም ስኬት አደጋ ነው ኦዚያን እንደሱ ነው ይሆን ወደ 50 አመት የገዛ ሰው ነው በጣም ከፍ ከፍ ያደረገው ሰው ነው እግዚአብሔር ሁለተኛ ዜና ምዕራፍ 26 ከ15 ከ16 ስታነቡ እስኪ በረታም ድረስ በሚያስደንቅ ሁኔታ ስለታገዘ እግዚአብሔር ስለአገዘው ዝናው በርቀትና በስፋት ተሰማ ኦዚያን ከበረታ በኋላ ግን እብሪቱ ለውድቀት ዳረገው እግዚአብሔርን በደለለ ከምኑ የተነሳ ስለታገዘ እግዚአብሔር አግዞት ዝናው ወደ ላይ ሲወጣ ግን በምን ተያዘ በእብሪት ደናቡ ከደነሰ ደሙ ከደነሰ አንድ ቀን ቆርጦ እሺ እቺ ታላቂቱ ባቢሎን እኔ ሰራዋት አይደለችም ጆን ማካርተርን ታቋቸው ይሆናል አንድ ጥያቄ ግሬስ ካቴድራል የሚላላቸውና አንድ ጋዜጠኛ መስሎ ትልቅ ቤተክርስቲያን መስራት ተወዳጃ ያላቸው ንጻው እየተሰራ ነበር አይ ቤተክርስቲያኔ እንሰራለው ያለው ሌላ ስለሆነ ከሱ ጋር ኮምፒቲሽን ውስጥ አልገባም ብሎ መለሰለ ግን አንዳንዴ የመሰረትኩት ቤተክርስቲያን አገለገልኩባት ቤተክርስቲያን ካላቃደኝ ደም ከደንስኩ ልክ እንደዚህ የልውል ድምጽ ከላይ መጣ በቃ አሁን ምን ተሆናል እንደ በሬ ሳር ተበለ ግን ምን ሲል ነው እየተንጎራደደ ሰርቻለሁ ኮባክ ምናምን ሲል ለራሱ ሲያወራ ድምጽ ከላይ ትዕቢት አደገኛ ናት ኦዚያን እንደሱ ስለዚህ እግዚአብሔር ግብ እስራኤላውያንን እንኳን ከግብጽ አውጥቶ ሲያስገባቸው ተጋድሞ ይነግራቸዋል ተጠንቀቁ እግዚአብሔር ያስገባችሁ በብዛታችሁ አይደለም እግዚአብሔር ያስገባችሁ ጻድቅ ምናምን አሪፍ ሰዎች ስለሆናችኋል እናንተ ጠማማ ከምድር ካሉ ሰዎች ይልቅ ጠማማ ናችሁ እግዚአብሔር ያስገባችሁ በምን በቃ ራሱ ነው ጉልበቴ ዘዳግም 6:10 እስከ 12 እንዲላችኋል አምላክ እግዚአብሔር ላንተ ለመስጠት ለአባቶች ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው ምድር ሲያስገባ ከባርነት ምድር ከግብጽ ያወጣህን እግዚአብሔርን እንዳትረሳ ተጠንቀቅ ይቀጥላል ጉልበቴ እጄን ብርታት ይሄን አደረገልኝ እንዳትል ይያለ ያስጠንቀቃለሁ አለ ማለት ብልጣታችን ያረግናት ነገር አንድ የደብረዘይት ምስጋና ቸርችን መዝሙር ታቃላችሁ ከግብጽ ምድር ከባርነት ቤት ያወጣህን ይለው አገባለሽ ከግብጽ ምድር ከባርነት ቤት ያወጣህ እባቡን ግንቱን ረግጦ በበረሃው የመራህ ከአለት ድንጋይ ውሃ ፍልቆ ያጠጣህ ያንን ዳትረሳው ባለውለታህ ሁሉ ሲሞላ ሲትረፈረፍል ጉልበቴ ነው ያመጣልኝ ብለ እንዳትረሳው እንዳትረሳው እግዚአብሔር አምላክ ሁሉ ሲሞላ ሲትረፈረፍል
ጉልበቴ ነው ያመጣልኝ ብለ እንዳትረሳው እንዳትረሳው እግዚአብሔር አምላክን ሁሉ ሲሞላ ሲትረፈረፍልም ጉልበቴ ነው ያመጣልኝ ብለ እንዳትረሳው እንዳትረሳው እግዚአብሔር አምላክን ሁሉ ሲሞላ ሲትረፈረፍል ጉልበቴ ነው ያመጣልኝ ብለ እንዳትረሳው እንዳትረሳው እግዚአብሔር አምላክን ሁሉ ሲሞላ ሲትረፈረፍል ጉልበቴ ነው ያመጣልኝ ብለ እንዳትረሳው እንዳትረሳው እግዚአብሔር አምላክህን ሁሉ ሲሞላ ሲትረፈረፍል ጉልበቴ ነው ያመጣልኝ ብለ እንዳትረሳው እንዳትረሳው እግዚአብሔር አምላክህን ሁሉ ሲሞላ ሲትረፈረፍል ጉልበቴ ነው ያመጣልኝ ብለ እንዳትረሳው እንዳትረሳው እግዚአብሔር አምላክህን
ተማልፍ መስመሩ ድንገት ተዛለኝ ያስጠነቅቃል እግዚአብሔር ሁሌ ምክንያቱም ቴንደንሲዋል ወንዝ ሲሻገሩ ድንጋይ ያስቀምጥና አስተውሱ እናንተ ብታልፉ ለልጆቻችሁ የድንጋይ ምንድነው ሲሉ እግዚአብሔር አሻግሮናል መባ መና ውርዶ ያበላና ቆንጠራ አድርጎ ምን ውስጥ ይቀመጣል ታቦት ስለምን እግዚአብሔር መና እንዳበላቸው እንዲያስታውሱ ራሳቸው ዝም ብለው ምናምን ያለፉ እንዳይመስላቸው አላለፈንም ሁሉንም በመንደነው ያለፈነው በእግዚአብሔር ግን ይረሳል ይረሳል ሰው ይረሳል ይረሳል እና ሁሌም ከስኬት ሁሌም ከመከናውን ከተስፋ ቃል መፈጸም ያሰብነው ከመድረስ ከመናምን በኋላ መርሳት አለ ሁሌም ግን በማል ላይ ጥገኞች ነን በእግዚአብሔር ላይ ጥገኞች ነን እኔ እንዳንል ተጠንቀቅ በጣም አስፈላጊ ሰው ነኝ በጣም ጠቃሚ ሰው ነኝ ያለኔ እንዴት ይሆናል ምናምን እንዳትል እንዳንል መከላከያችን ምንድነው መከላከያችን የተሰጠን የእግዚአብሔር መንፈስ በውስጣችን የሚኖረው የእግዚአብሔር መንፈስ ትቢት በጣም ጠንካራ የሰይጣን መሳሪያ ቢሆንም ማርከሻው ደግሞ ከሁሉ ይልቅ የበረታው የእግዚአብሔር መንፈስ ነው የእግዚአብሔር መንፈስ ሲወርሰን ራሳችንን ለእግዚአብሔር መንፈስ እናስገዛ ምንድነው ምንለው መንፈስ ቅዱስ በቃ ዝቅ አርገኝ አንተ ክብር ለእግዚአብሔር ራሳችንን የእግዚአብሔር መንፈስ ሞር በወረሰን ቁጥር ሞር ራሳችንን ለእግዚአብሔር ምን እናረጋለን እናስገዛለን በፊልጵስዩስ 2:12-13 ስለዚህ ወዳጆቼ ሆይ ሁልጊዜም ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለው ብቻ ሳይሆን ይልቁንም አሁን በሌለውበት ጊዜ በፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ እንደበጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነውና መፈለጉም ከማን ነው ከእግዚአብሔር ማድረጉም ከማን ነው ከእግዚአብሔር ራሳችንን ለእግዚአብሔር ስናስገዛ ፈቃዳችንን እንዲቆጣጠር እንዲመራን ስናስገዛ ምንድነው የሚሆነው ማለት ነው ትህትና ነው የሚመጣው የራሳችን መዳን ፈጽሙ ማለት ያው ድነታችንን ራሳችን ልንፈጽም እንደማንችል እናውቃለን ምክንያቱም ሲጀምር ጸጋው በእምነት አድኗችኋልና ማንንም እንዳይመካ በምን አይደለም በሥራ አይደለም ወይም ከሥራ አይደለም ይለናል ኤፌሶን 2:8-10 ስናነብ 3 ሥራዎችን ይጠቅስልናል በእምነት በጸጋ ድናችኋልና አዲሱ መደበኛ ትርጉም ነው ማነበው ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም ማንንም እንዳይመካ በሥራ አይደለም አንድ ሥራ ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካም ሥራ እንድንሰራ ሁለተኛ ሥራ በክርስቶስ ኢየሱስ የተፈጠረን የእግዚአብሔር እጅ ሥራዎች ነን ሶስተኛ ሥራ 3 ሥራዎች ያወራል በዚህ ምንባብ ውስጥ የመጀመሪያው ሥራ ድነት ነው ሰልቬሽን ነው የመጀመሪያው ሥራ ማንንም እንዳይመካ ከሥራ አይደለም ወይ በሥራ አይደለም ሲል የሚያወራው ስለምንድነው ስለ ድነት ነው የሚያወራው ጸጋው በእምነት አድኗቸዋል ስለዚህ ስለ ሥራ ስናወራ በእግዚአብሔር ቤት ውስጥ የመጀመሪያው ሥራ የመዳን ሥራ የተፈጸመው በክርስቶስ ኢየሱስ ነው ተፈጸመ ብሎ መስቀል ላይ ተናገረ አባቱ የሰጠኝን ሥራ በምድር ፈጽሜ አከበርኩ አለ ስለዚህ ሥራው የተፈጸመው በእግዚአብሔር ነው። እግዚአብሔር በሕይወታችን የሚሰራቸው ሥራዎች በሙሉ የሚጀምሩት ከድነት ነው የሚጀምሩት። ስለዚህ የመጀመሪያው የሥራው የመጀመሪያ የሥራው መሠረት ዋናው ሥራ የተሠራው በማን ነው? በእግዚአብሔር ነው የተሠራው። ሁለተኛው ሥራ ደግሞ እዚህ ፓሴጁ 3 ሥራ ብለናል። ሁለተኛው ሥራ ደግሞ ቅድስና ነው። ቅድስና ደግሞ እግዚአብሔር በእኛ ውስጥ የሚሰራው ነው። በእኛ ውስጥ የሚሰራው ነው። ነገር ግን በጌታችንና ባዳኛችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ይላል ሁለተኛ ጴጥሮስ 3:18። መንፈሳዊ ዕውቀት፣ መንፈሳዊ እድገት፣ ለውጥ የሚመጣው እግዚአብሔር በእኛ ውስጥ በቅዱስ መንፈሱ ምን ሲያደርግ ነው? ሲሰራ ነው። የመንፈስ ፍሬ የምንላቸው ነገሮች የመንፈስ ቅዱስን ፍሬ ጭምር ናቸው። ስለዚህ በሥራው አዳነን። ቀጥሎ ሁለተኛው ሥራ ቅድስና፣ እግዚአብሔር በእኛ ውስጥ የሚሰራው ነው። ይቀድሰናል። እግዚአብሔር ቆሻሻ ነገራችንን እያስወገደ ይበልጥ ክርስቶስ ኢየሱስን እንድንመስል እያስጠጋ ውስጣችንን እየለወጠ እያሳደገ ማን ነው የሚሰራው? እግዚአብሔር በእኛ ውስጥ ይሰራል። ድነትን በእኛ ከኛ ውጭ ባለ ቦታ ነው የተሰራው። ቀጥሎ ደግሞ እግዚአብሔር በእኛ ውስጥ ምን ያደርጋል? እኛን ይሰራናል። እኛን ከሰራ በኋላ ደግሞ ሶስተኛው ስራ መልካሙን ስራ እንድናደርግ ነው የሚለው። ሶስተኛው ስራ ደግሞ አገልግሎት ነው። እሱ ደግሞ እግዚአብሔር በእኛ በኩል የሚሰራው በመስቀል ላይ በተሰራው ሥራ ዳንን። እግዚአብሔር እኛን ወደ ቅድስና፣ ወደ ብስለት፣ ወደ ለውጥ ወደ ሰራን፣ በእኛ ውስጥ ሰራ። አገልግሎት እግዚአብሔር በእኛ የሚሰራው ነው። አሰራሩ ልዩ ልዩ ነው አይደል? ለአንዱ ቆሞ መስበክ ይሰጠዋል፣ ለአንዱ ቆሞ መዘመር ይሰጠዋል፣ ለአንዱ ማስተዳደር ይሰጠዋል፣ ለአንዱ መጎብኘት ይሰጠዋል፣ ለአንዱ ምረት ማድረግ ይሰጠዋል፣ ለአንዱ መጸለይ፣ ለአንዱ ፈውስ፣ ለአንዱ ማን ነው የሚሰራው? በሁላችን ውስጥ እግዚአብሔር ነው። ወደ አገልግሎት ስንመጣ የምንሰራው እኛ አይደለንም፣ እኛ ብቻ አይደለንም። እግዚአብሔር በእኛ የሚሰራው በእኛ የሚሰራው ነው እግዚአብሔር። ስለዚህ እግዚአብሔር ለዚህ ነው ያዘጋጀን። ራሳችንን ለእግዚአብሔር መንፈስ ሞር ባስገዛን ቁጥር እግዚአብሔር በጣም እየሰራብን ለራሱ ክብር እያመጣ ይሄዳል። ስለዚህ ሁል ጊዜ ስንጀምር ለእግዚአብሔር በመገዛት እለታችንን መጀመር አለብን። የመጀመሪያው ምናልባት ካልጋ መውጣትም ሊሆን ይችላል። መገዛታችንን ይገልጥ መንበርከክ ነው። ቀጥሎ ስንንበረከክ ለእግዚአብሔር መገዛታችንን ነው፣ በሱ ላይ ዲፔንደንት መሆናችንን የምናሳይበት ነው። መጽሐፍ ቅዱስ ስናነብ ምን እያልን ነው? ፈቃዱን እየፈለግን መንገዱን እየፈለግን እግዚአብሔርን ለማወቅ እየፈለግን ነው። እሱም መገዛታችንን ያሳያል። ሳንጸልይ ዊ ካን ዱ ኢት ብለን የምናስብ ከሆነ ሳናነብ የቀኑን ክፋት መቋቋም መኖር ምናምን እግዚአብሔርን ሳንበድል እግዚአብሔርን አስደስተን መኖር የምንፈልግ ከሆነ በራሳችን ኃይል ለማድረግ እየሞከርን ነው። በመንበርከክ ቃሉን በማንበብ በመሸነፍ ሲሆን ነው እንደሱ የሚሆነው። ስለዚህ ሁል ጊዜ ለእግዚአብሔር መገዛታችንን በተለያየ መንገዶች መግለጥ ይኖርብናል። ትህትና በጣም ያስፈልጋል። ትህትና ያስፈልገናል። እግዚአብሔር የሚሰራው ከምናስበው በላይ ኤፌሶን ላይ እንደሱ ይላል፣ ከምንለምነውና ከምናስበው እጅግ አብልጦ ሊሰራ በሚቻለው ብሎ ነው የሚናገረው። እና እንደሱ መንፈስ ቅዱስ እኛን ይሰራናል። መንፈስ ቅዱስ በእኛው ሲሰራ የምናፈራው ትህትናን እንጂ ትዕቢትን አይሆንም። ትዕቢትን አይሆንም። አንዳንድ ጊዜ ያው በባህላችንም የተለመደ ነው፣ የውሸት ትህትና ምናምን አለችን አይደል? እኔ ካንተ አላቅም አይነት ማለት ነው፣ እናቃለን ማለት ነው። ሀሜት አይሆንብኝና ብለን ከጀመርን ሀሜት ልናወራ እንደሆነ ሁሉ እኔ ካንተ አላቅም እንደሱ ነው። እና አንዳንድ ጊዜ እንደሱ አለ። አሸንዳነን ምናምን ስላልን ብቻ ትሁትነን ማለት አይደለም። እንደዚህ አለን የሆነ ነገሮች ግን አይደለም። ትህትና ራስን ከመካድ አይጀምርም። ትህትና እግዚአብሔር የሰጠን ስጦታ አለ አይደል? ስጦታውን መካድ በቃ ምንም እንዳልተሰጠን በቃ መስራት አንችልም ምናምን ማለት ለእግዚአብሔር ክብር እያስቀረን ነው። እግዚአብሔር ስጦታውን የሰጠን ሊሰራብን በእኛ በኩል ሰርቶ ለራሱ ክብር ሊያመጣ ነው። ስለዚህ ስጦታችንን መካድ ኃጢአት ነው፣ እግዚአብሔርን ያሳዝናል። ስጦታችንን ደግሞ ከተሰጠን ለእያንዳንዱ እንዳካፈለው የእምነት መጠን ይላል። ከተሰጠን ስጦታ በላይ ማሰብም ተአብዮ ነው። ግን የተሰጠንን ስጦታ አማኝ ወይም ትሁት መጀመሪያ ራሱን ያውቃል። ቀጥሎ ራሱን ይቀበላል። ቀጥሎ ደግሞ ራሱን ለእግዚአብሔር አስገዝቶ ይሰራል። ከዛ ደግሞ የበለጠ እግዚአብሔርን ለማገልገል የበለጠ ለማደግ ይፈልጋል። ራሳችንን ከመቀበል የሰጠን ስጦታ ካለ በቃ ሰጥቶናል። ስጦታችንን መካድ ትህትና አይደለም። እግዚአብሔር የሰጠንን ስጦታ ስለካድን እኔ ያልበቃም እኔ ያልጠቅመም ስላልን ትሁት የሆንን አይመስላችሁ። አሁንም ራሳችንን እያየን ነው። ትህትና እግዚአብሔርን ማየት ነው። ራሳችንን እግዚአብሔር በሚያይበት አይን ማየት ነው። እግዚአብሔር በሚያይ ልክ ራሳችንን ማየት ነው። እግዚአብሔር አይቶን ስጦታ ከሰጠን ያንን በትክክል አክሴፕት ማድረግ ነው እንጂ በቃ ራሳችንን እየለካን በራሳችን እንትን አሁንም አይናችን ራሳችን ላይ ትህትና ራስን ማየት አይደል? ትቢትም እኮ ራስን ማየት ነው አፍተር ኦል አይደል? ራስን ማየት ከተሰጠን ስጦታ በልጠን እንዳናይ የተሰጠንን ስጦታ መካድ አይገባንም። በተሰጠንክ ራሳችንን አውቀን ራሳችንን ተቀብለን ባለልክ እግዚአብሔርን ያገለግል የበለጠ ለማደግን ፈቃደኞች መሆን ይኖርብናል። አንዳንድ ጊዜ በስኬት ምስክርነት በድል ምስክርነት ውስጥ ሁሉን ነገር እንደጨረስን አይነት ነገር አለ። እግዚአብሔር እንትን ሰጠኝ እንትን አረጋልኝ ተስተማረኝ ዲግሪ ደረደር እንትና አንደኛ ቆል ወጣው ቃላን መስሏቸዋል እግዚአብሔር እዚህ ያደረሰኝ ከዚህ በላይ እግዚአብሔር ምን ሊሰጠኝ ይችላል አይነት ማለት ያን ምስክርነት እየሰምታችሁ አታቆም ምን ሊሰጠን ይችላል እግዚአብሔር በዛን ጊዜ አይደል? ሰውየው ስህተትና ለመማር ፈልጎ በጾም በጸሎት ከሰው ተለይቶ ገዳም ጫካ ገብቶ ስንት አመት ኖራል ኑሮ ኑሮ በቃች ባርኩ ስህተትናን ብሎ ሲመጣ አንስዋገኘውና የትደንብ እንደዚህ ቻልከው 10 አመት ከዚህ ከሶሳይቲ ወጥተ ብቻ ጫካው ጸልየ ምናም ይገርም ነው ምን ተሰማ አምፕራውድ ኦፍ ኢት አለ ሰውየው ትህትና ሊማር ነው ሰትል ነው አያችሁ ሰትል አም ፕራውድ ኦፍ ኢት አለ ተስፋዬ እና ትህትና ሊማር ሄዶ ያንን አቺቭ በማድረጉ ማለት ነውና ሁሉ ጊዜ በጌታ ፊት ራሳችሁን አዋርዱ እሱ በጊዜው ምን ያረጋችኋል ያረጋችኋል ብሎ ነው የሚናገረው እና ሁላችን ያለን ነገር በእግዚአብሔር የተሰጠን ጳውሎስ በቆሮንቶስ መልእክቱ አንደኛ ቆሮንቶስ 4:7 ላይ ምን ይላል ለመሆኑ አንተ ከሌላው እንድትበልጥ ያደረገ ማን ነው ምንድን ነው ያልተቀበልከው ምን አለ ካል ከተቀበልክ ደግሞ እንዳልተቀበለ ለምን ትሆናለህ ለምን ትመካለህ እግርማችሁ ያልተቀበልከው ምን አለ ያልተቀበልሽው ምን አለ ያልተቀበልነው ምን አለ ከተቀበልንስ እንዳልተቀበለ ለምን ድን ወቅት ምን አረገው ሁላችን ምን ያልነን ያልተቀበልከው ምን አለ ከተቀበልክ ደግሞ እንዳልተቀበለስ ለምን ትመካል? እንረሳለን አይገር እንዳልተቀበለስ በቃ የኛ እንደሆነ ስጦታው የኛ እኛ ከራሳችን ያመጣን ምናምን የኛ ዕውቀት የኛ ጸሎት የኛ ትጋት የኛ እንደሆነ ምን እንዳልተቀበለ ትወራጫለህ ነው ጳውሎስ በዘመኑ አማርኛ ሲናገር ምን እንዳልተቀበለ ወራጫል ተቀበላል ምን አለ ያልተቀበልከው እቺ ማስተዋል ለራሳችን መንገር አለብን ዳኒ ተቀበልከው ምን እኔም ራሴ አልተቀበልከው ምን አለ ካልተቀበልክ ያልተቀበልከው ከሌለ ምንድነው ይልምሽ እንደስ ሁላችን ራሳችን ምን ያልተቀበልነው ምን አለ ይሩት ያልተቀበልሽው ምን አለ ካልተቀበልሽ ተቀበልሽው ከሌለ ያልተቀበልሽው ከሌለ ለምን እንዳልተቀበልከው ነው ሙናሽ ያልተቀበልከው ምን አለ አይበቃንም ያልተቀበልነው ምን አለ በጌታ ፊት ራሳችሁን አዋርዱ። ሰይጣን እናንተን ለማስተባበይ መንፈሳዊ ነገሮችንም ይጠቀማል። አቤት ጸሎቴ አቤት ነባቤ ምናምን ይጀምራል። እኔ አንዳንዱ ነገር በጣም ይገርመኝ። ሰዎች ጸልያሉ በጣም ጌታ ይረዳቸው ሰዎች አሉ በጸሎት ግን ሁሌ ከጸሎት በኋላ ምሽግ ነበርኩ የሚል ነው የሚሰማው። ወዲያው እኮ ነው በጌታ ፊት እንትን ሳረክ ተ ይጸልይ ሰው እንደ ጸልይ ማውጣ አለበት በቃ ከንትንም ከምሳሌ ነው ጸሎትን ያነሳውት እንጂ አለችቺ ሰትል ሆና የምትመጣ ጸሎቴ ትጋቴ ቸርነቴ ምን አድርጌ ዋጋ ከፍዬ ለእግዚአብሔር ቤት እንትን ስንት ቦታ አገልግዬ እንትን እናንትን ሄጄ ምናምን ቆጥረን ስንት ቦታ አደርሼ ያልተቀበል ነው ማለት ዋጋ ከፈልን እንልና አንዳንዴ በጣም የሚያስቀኝ ነገር ማለት ነው አገልግሎት ዋጋ ከፍለምና ምንና በዚህ ቦታ ደግሞ ኩራት ናት ስንት ቦታ አገልግይ ምናምን የምትል ኩራት ናት በዚህ በኩል ደግሞ እንትን ናት ሰትል ናት እቺ ነገርና አገልግሎት አደረ ተጠቀቁ እንጠንቀቁ ሁላችንም እባካችን ማለት ነው እባካችን ቃለ ሕይወት ያሰማልን።